voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ታህሳስ 2 2008 ዓመተ ምህረት ፕሮግራሙን ጀመረ።
ማስተር ፕላኑ እንግዲህ በመሰረቱ ህዝብ ያልመከረበት ያልተቀበለው ብዙ የኦሮሞ ገበሬዎችን የሚያፈናቅል ቋንቋና ባህልን ችግር ውስጥ የሚያጠፋ በመሆኑ ነው የምንቃወመው።
በእኔ እምነት ማስተር ፕላን መጥፎ አይደለም። አሁን ችግር የተነሳባቸው ወይም ደግሞ ጉዳዩ የተነሳባቸው አካባቢዎች ላይ የልማት ስራዎች ወይም ደግሞ ግንባታዎች እየተካሄዱ ነው። ማስተር ፕላኑ ኖረም አልኖረም እየተካሄዱ እስከሆነ ድረስ በማስተር ፕላን ቢመሩ ችግር ያለው አይመስለኝም።
የኦሮሞ ፌዴራላዊ ኮንግረስ ዋና ጸሐፊ አቶ በቀለ ነጋ እና በኢትዮጵያ ፖለቲካ ሰፊ ተሳትፎ ያላቸው አቶ ልደቱ አያሌው በኦሮሚያ ተቃውሞ ስላስነሱት የአዲስ አበባ ማስተር ፕላንና በጨፌ ኦሮሚያ ስለወጣው አዋጅ ከተናገሩት የተወሰደ ነው ያደመጣችሁት። በምሽቱ ዝግጅት በስፋት ይቀርባሉ። የሙዚቃ ቃና የምሽቱ የቅዳሜ ዝግጅትን ተከትሎ ይቀርብላችኋል። የማስተናግዳችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የሰዓቱን የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ ዜናዎች ጋር አሉላ ከበደ ነኝ። በአንዳንድ የኦሮሚያ ከተሞች ለዛሬ የጠሯቸው ሰላማዊ ሰልፎች በመንግስት የኃይል እርምጃ ታገዱብኝ ሲል የኦሮሞ ፌዴራሊስት ኮንግሬስ አስታወቀ። የጸጥታ ኃይሎች አንዳንድ የሰልፉ አስተባባሪዎችን ማሰራቸውንም ፓርቲው ጨምሮ ገልጧል። መለስካቸው አምሃ ተከታዩን አጭር ዘገባ አጠናቅሯል።
የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ ዛሬ በቡራዩ፣ ሱሉልታ፣ ሰበታ፣ አዳማና ነቀምት ላይ ለማካሄድ አቅዷቸው የነበሩ ሰላማዊ ሰልፎች ሁሉም የመንግስት ጸጥታ ኃይሎች በወሰዷቸው የኃይል እርምጃዎች ምክንያት እንዳልተካሄዱ የፓርቲው ዋና ጸሐፊ አቶ በቀለ ነጋ ለቪኦኤ ገልጸዋል። አቶ በቀለ እንዳሉት ከሆነ በሁሉም ከተሞች ላይ ለሚገኙ የሚመለከታቸው የአስተዳደር አካላት አስፈላጊውን ህጋዊ የሰላማዊ ሰልፍ የማሳወቂያ ደብዳቤ አስገብተው እንደነበረም ተናግረዋል። በተለይም እሳቸውና የፓርቲው ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ የነበሩበትን የአዳማውን የሰልፍ ዝግጅት በተመለከተ በከባድ ሁኔታ የታጠቀ የጸጥታ ኃይል ደርሶ ለእኛ የደረሰን የሰልፍ ፈቃድ ስለሌለ ተበተኑ ብለው አዛዦቹ ሲነግሯቸው ከብዙ ጭቅጭቅ በኋላ በግድ መበተናቸውን አቶ በቀለ ነጋ ተናግረዋል። ይሄ የተደረገው በአዳማ ብቻ እንዳልሆነም ይዘረዝራሉ።
ህገ መንግስታዊ መብታችን ተጥሶ ተቃውሟችንን ሰላማዊ መሆኑን የታወቀ መንግስት በኃይልና በጉልበት ሰላማዊ ሰልፉን እንዳናደርግ አግዶናል። እንግዲህ በየቦታውም ያሉት መረጃዎች እንደሚያሳዩት በቡራዩም እንደዚሁ በተመሳሳይ አቶ ጉርሜሳ አያኖ የሚባል የወጣቶች ሊግ ዋና ጸሐፊ በዚያ አካባቢ ይሰራ የነበረ ነበር የተመደበው። እሱም በጠዋት ከቤቱ ወስደው አስረው ሰልፉን እንዳያስተባብር እንዳያካሄድ አደረጉት። ሰበታም ላይ ያለውን ልጃችንን በነገራችን ላይ የቡራዩ የሰልፉን ወረቀት ይዘው የሄዱትን ሁለት መምህራን ናቸው። እነሱንም አስረዋቸዋል።
አቶ በቀለ ጨምረው እንደገለጹት በእነዚህ ከተሞች ሊካሄዱ ከነበሩ ሰላማዊ ሰልፎች ዝግጅት ጋር በተያያዘም ሆነ ሰሞኑን በኦሮሚያ የተለያዩ አካባቢዎች ተደርገዋል ባሏቸው ሰላማዊ የተቃውሞ እንቅስቃሴዎች ምክንያት አያሌ ሰዎች በጸጥታ ኃይሎች መታሰራቸውን፣ መደብደባቸውንና መገደላቸውን ዘርዝረው ይህ ድርጊት መቆም አለበት ሲሉ አሳስበዋል።
እኛ በየአካባቢውም ቢሆን ህዝቡ ያደረገ ያለው እንቅስቃሴ ኦሮሞ ከመሬት ያልፈናቀልም፣ የሰብአዊ መብቴ ይከበር፣ ዴሞክራሲያዊ መብቴ፣ ህገ መንግስታዊ መብቴ ይከበር ነው እንጂ ሌላ ምንም ጥያቄ የለውም። ልደራደር በመሬቴ ነው የሚለው። መንግስት ግን ያንን ሊሰማ አልፈለገም። ስንት ሰው ከዚህ በኋላ ሊሞት እንደሚፈልግ አይገባኝም። ሰው መግደል መቆም አለበት፣ ሰው ማሰር መቆም አለበት። ብዙ ቦታዎች ላይ አሁን ያለው መፈክር ያሰራችሁትን ልጆቻችንን ፍቱ ነው። ከአሁን በኋላ ያለው እየተሰለፈ የሚጠይቀው አምቦም እንደዛ ነው የሚጠይቀው። አርሲ ውስጥም ይሄ እየተጠየቀ ነው። ህዝቡ መብቱን ስለጠየቀ ብቻ ነው እየታሰረ ያለው። በሰላማዊ መንገድ እንሂድ ስንል በሰላማዊ መንገድ አትሰለፉም ከተባለ ምንድነው አማራጩ ነው? እኛ ጠመንጃ አልያዝንም። ሰላማዊ መንገድ ነው አብይቷ ያገር ለንከለከል ይገባል ወይ?
መንግስት በበኩሉ እንቅስቃሴዎቹ ሰላማዊ እንዳልሆኑ የመንግስት ተቋማትን ለማውደም የተንቀሳቀሱ እንደሆኑና የታጠቁ ኃይሎችም እንደሚገኙበት እያሳወቀ ነው። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
በሌላ ዜና በአዲስ አበባና የኦሮሚያ ልዩ ዞን ከተሞች የተቀናጀ ማስተር ፕላን ላይ ጥያቄዎች እየተነሱ ባሉበት ሁኔታ እቅዱን ተግባራዊ ወደሚያደርጉ ስራዎች እንደማይገቡ የክልሉ ፕሬዝዳንት አስታወቁ። ፕሬዝዳንቱ አቶ ሙክታር ከድር ለሀገር ውስጥ የመገናኛ ብዙሃን ሲናገሩ በጉዳዩ ላይ የጋራ መግባባት ሳይፈጠር የክልሉ መንግስት ወደ አፈጻጸም አይገባም ነው ያሉት። እስክንድር ፍሬው ተከታዩን አጭር ዘገባ አድርሶናል።
የኦሮሚያ ክልል ርዕሰ መስተዳድር ሙክታር ከድር ለሀገር ውስጥ የመገናኛ ብዙሃን የሰጡት መግለጫ ከሰሞኑ የተቃውሞ እንቅስቃሴ ወዲህ የመጀመሪያው ነው። ከህብረተሰቡ ጋር የተሟላ የጋራ መግባባት ላይ ሳይደረስ የአዲስ አበባና የኦሮሚያ ልዩ ዞን ከተሞች የተቀናጀ ማስተር ፕላን ወደ ተግባር እንደማይገባ ግልጽ አድርገዋል።
አሁን ባለንበት ተጨባጭ ሁኔታ በእነዚህ ጉዳዮች ላይ የተሟላ በዓላማው ላይ በይዘቱ ላይ የተሟላ ግልጽነት፣ የተሟላ መተማመን፣ የተሟላ የጋራ መግባባት ባልተያዘበት ሁኔታ እነዚህ ጥያቄዎች እየተነሱ እያሉ የክልሉ መንግስት አይቶ እንዳላየ ሆኖ ዘሎ ወደ አፈጻጸሙ የሚገባበት ሁኔታ አይኖርም። ይህንን በግልጽ ለህብረተሰቡ፣ ለህዝባችን ግልጽ ማድረግ እንፈልጋለን።
እስካሁን ባለው ሁኔታ በማስተር ፕላኑ ላይ በቂ የግንዛቤ ስራዎች አለመሰራታቸውን አቶ ሙክታር አስረድተዋል።
ፈጠን ተብሎ የተሰራ ስራ እንዳልነበረ በተለይ ግልጽነት ከመፍጠር አኳያ በዚህ ዙሪያ የተሻለ ስራ መስራት ይቻል እንደነበረና በዚህ ዙሪያ መዘግየት እንዳለና ይሄ ደግሞ ለሌሎች የጥፋት ኃይሎች በዚህ ደረጃ ሆን ብለው የዚህን ጉዳይ ዓላማ አጣመው ለማቅረብ እድል የሰጣቸው መሆኑን በግልጽ አስቀምጠናል።
ቀደም ሲል መግለጫ የሰጡ የኦሮሚያ ክልል ባለስልጣናት ለተፈጠረው ተቃውሞና አለመረጋጋት ግንቦት ሰባትንና ኦነግን የመሳሰሉ ድርጅቶችን ተጠያቂ አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዓለማችንን ከባቢ አየር ግለት ለመቀነስ የታለመ ከባድ እቅድ ይዞ ፓሪስ ላይ ላለፉት ሁለት ሳምንታት የከተመው ዓለም አቀፍ ጉባኤ በእጅጉ ሲጠበቅ የሰነበተውን የስምምነት ረቂቅ ይፋ አድርጓል። ከፍተኛ ድርድር የተካሄደበትና ዛሬ ማለዳ ላይ ይፋ የተደረገው ይህ የስምምነት ረቂቅ የሚጸድቀው ከ190 በላይ የዓለም አገሮች ተወካዮች ይሁንታቸውን ሲሰጡት መሆኑ ይታወቃል። ድምዳሜው ፈጥኖ ይታወቃል ብለው እንደሚያምኑም ዲፕሎማቶች አመልክተዋል። በብሩንዲ በዛሬው ዕለት 8 የጸጥታ ሰራተኞችን ጨምሮ 87 ሰዎች በሶስት ወታደራዊ ካምፖች በደረሱ የተቀነባበሩ ጥቃቶች መገደላቸውን የአገሪቱ ጦር ሰራዊት ቃል አቀባይ አስታወቁ። በትላንትናው ዕለት በደረሰ ሌላ ጥቃት 79 የጠላት ሰራዊት አባላት ሲገደሉ 45ቱን በቁጥጥር ስር አውዬ 97 የሚደርሱ ጦር መሳሪያዎችን ማርክ ያለው ሲል የጦሩ ቃል አቀባይ ኮሎኔል ጋስፓርድ ባርቱዛ በተናገሩበት ገለጣ አመለከተ። በየመን ባለስልጣናትና የአገሪቱ ሺያ ሁቲ አማጽያን አንድ ሳምንት ለሚዘልቅ ስምምነት የተኩስ አቁም መድረሳቸውን አስታወቁ። አድማጮች፣ ለሰዓቱ የተመደበው የዜና ክፍለ ጊዜ በዚሁ አበቃ። መልካም ምሽት።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ታህሳስ 2 2007 ዓ.ም ምሽት ፕሮግራም ነው። ሰሞኑን ኦሮሚያ ውስጥ የሰው ሕይወት የጠፋባቸው ተቃውሞዎች ሲካሄዱ ቆይተዋል። ለዚህ መንስኤ የሆነውም የአዲስ አበባና የኦሮሚያ ልዩ ዞን ከተሞች የተቀናጀ ማስተር ፕላንና በጨፌ ኦሮሚያ የወጣው የከተሞች አዋጅ ነው ተብሏል። እነዚህ ሰነዶች ይህንን ያህል ተቃውሞ ሊያስነሱ የቻሉበትን ምክንያት እንዲያብራሩልን የኦሮሞ ፌዴራላዊ ኮንግረስ ፓርቲ ዋና ጸሐፊ አቶ በቀለ ነጋንና በሀገሪቱ የፖለቲካ ጉዳዮች ውስጥ ሰፊ ተሳትፎ ያላቸውን አቶ ልደቱ አያሌውን ጋብዘናል። ያነጋገረቻቸው አዳነች ፍሳሐዬ ናት።
በመጀመሪያ ደረጃ አቶ ልደቱ አያሌው፣ አቶ በቀለ ነጋ ለትብብራችሁና ለጊዜያችሁ በጣም እናመሰግናለን። በአሁኑ ወቅት ኦሮሚያ ውስጥ ሰላማዊ ሰልፎች እና ተቃውሞዎች እየተካሄዱ ነው። የሰዎች ሕይወትም እንደጠፋ የሚታወቅ ነው። እንግዲህ ለዚህ መንስኤ የሆነውም የአዲስ አበባና የኦሮሚያ ልዩ ዞን ከተሞች የተቀናጀ ማስተር ፕላንና በጨፌ ኦሮሚያ የወጣው አዋጅ ነው ተብሏል። እነዚህ አዋጆች ይህን ያክል ተቃውሞ ሊያስነሱ የቻሉበት ምክንያት ምን እንደሆነ ቢያብራሩልን። በአቶ በቀለን እንጀምር።
የእኛ ሀገር ስርዓት የፌዴራል ስርዓት ነው። የፌዴራል ስርዓት ደግሞ ክልሎች የራሳቸው የማስተዳደር መብትም ስልጣንም አላቸው። ተፈጥሮ ሀብታቸውን፣ ህዝባቸውን፣ አጠቃላይ ሁኔታውን የመምራት የራስ በራስ አስተዳደር መብት ነው ያላቸው። ያም ሲሆን የራሳቸው ድንበር እና የፌዴራል ስርዓቱ ተግባራዊ የሚሆንበት የህግ አግባብ አለ። አሁን እየሆነ ያለው ግን በገዢው መንግስት በኩል ያለ ህዝብ ፍላጎት፣ ያለ ህዝብ ፈቃድ አንዳንድ ስራዎች ሲከናወኑ እናያለን። አንደኛ የኢንቨስትመንት መሬቶችን በተመለከተ ከየክልሉ ተሰብስበው በማዕከላዊ መንግስት እጅ ገብተው በዚያ በኩል ነው ኢንቨስት የሚደረገው። በተለይ ደግሞ አሁን አዲስ አበባን በተመለከተ አካባቢው ላይ አዲስ አበባ ከተማ ራሱ የኦሮሚያ እምብርት ላይ ነው ያለችው። በአካባቢው ላይ ያለው የኦሮሞ ገበሬ ነው እና በተከታታይ የመፈናቀል ችግር ይገጥመዋል። ተገቢ ያልሆነ ክፍያ ነው የሚሰጠው። ገበሬ ደግሞ እየተፈናቀለ ሲሄድ ማህበራዊ ችግሩ ሚዛኑ ያህል ነው የሚሆነው። ሲፈናቀል ማንነቱም ነው እየጠፋ ያለው፣ ቋንቋው፣ ባህሉ። ይሄ ለረጅም ዓመታት ሲካሄድ የቆየ ነው። አሁንም እንግዲህ ማስተር ፕላን በሚል ሰበብ ጉዳዩ የሚመለከታቸው አካላት ሳይመክሩበት ለህዝብ ይጠቅማል ወይስ አይጠቅምም፣ እንዴት አድርገን አብረን መልማት እንችላለን የሚለው ሁሉ ግምት ውስጥ ሳይገባ አዲስ አበባ ማስተር ፕላን የሚባል ነገር መጣ። ባለፈው ዓመት ያ ሁሉ ተቃውሞ ገጠመው። ከዛ ወዲህ ደግሞ አሁን በቀደም ዕለት መልኩን ቀይሮ የኦሮሚያ ከተሞችን ለማስተዳደር የሚል አዲስ የከተማ አዋጅ ወጣ። ሁልጊዜ እኛ ሀገር ምክንያቱ ልማት ነው። ልማት ለማን ልማት ለምን የሚለው ነገር መልስ አያገኝም።
አንድ ላይ እንዳይጨፈለቅብን ተራ በተራ ለመሄድ አሁን በማስተር ፕላኑ እንጀምርና የኦሮሚያ ምክር ቤት ላወጣው አዋጅ ደግሞ ተራ በተራ ብንነጋገር ይሻለናል እንዳይጨፈለቅብን። እንግዲህ በማስተር ፕላኑ በኩል ጨርሰው ከሆነ ወደ አቶ ልደቱ ልሄድ እችላለሁ።
ማስተር ፕላኑ እንግዲህ በመሰረቱ ህዝብ ያልመከረበት ያልተቀበለው ብዙ የኦሮሞ ገበሬዎችን የሚያፈናቅል ቋንቋና ባህልን ችግር ውስጥ የሚያጠፋ በመሆኑ ነው የምንቃወመው። ለአንደኛው ልማት ሌላው መጥፋት የለበትም።
እሺ፣ አቶ ልደቱ
አመሰግናለሁ እድሉ ስለተሰጠኝ። መጀመሪያ እንግዲህ ያው አሁን አቶ በቀለ እንዳሉት ይሄ ችግር ከጀመረ ቆይቷል። እንግዲህ ባለፈውም በዚህ አጀንዳ ዙሪያ ችግሮች ተፈጥረው የሰው ህይወት ያለፈበት ሁኔታ ነው ያለው እና በመንግስት በኩል በተደጋጋሚ ሲነገር የነበረው ከህዝቡ ጋራ ታች ወርደን በችግሩ ዙሪያ ተወያይተን መግባባት ላይ ደርሰናል የሚል መግለጫ በተደጋጋሚ ይሰጥ ነበር። አሁን እንደምናየው ግን ያ አለመሆኑን ነው የምናየው። አሁን የታሰበው ማስተር ፕላን መሬት ላይ በተግባር ይውላል ሲባል ተመሳሳይ የሆነ ተቃውሞ ተነስቶ አሁንም በተመሳሳይ ሁኔታ የሰዎች ህይወት እየጠፋ ነው ያለው። ስለዚህ እኔ እስከምረዳው ድረስ ህዝቡ ጋር ታች ተወርዶ በጉዳዩ ላይ በቂ የሆነ ግልጽነት ያለው ውይይት ተካሂዶ መተማመን ላይ አለመደረሱን ነው እያየሁ ያለሁት እና አንዱ የችግሩ ምንጭ መተማመን ላይ ያልተደረሰበት መሆኑን ነው የማየው። በእኔ እምነት ማስተር ፕላን መጥፎ አይደለም። አሁን ችግር የተነሳባቸው ወይም ደግሞ ጉዳዩ የተነሳባቸው አካባቢዎች ላይ የልማት ስራዎች ወይም ደግሞ ግንባታዎች እየተካሄዱ ነው። ማስተር ፕላኑ ኖረም አልኖረም እየተካሄዱ እስከሆነ ድረስ በማስተር ፕላን ቢመሩ ችግር ያለው አይመስለኝም። ግን በህዝብ በኩል ተቃውሞ ወይም ብሶት የሚያስነሳ ነገር ለመፈጸም ሲፈለግ ከህዝቡ ጋር በቂ የሆነ ውይይትና መተማመን መፈጠር አለበት። የዲሞክራሲ ፕሮሰሱ ከላይ ወደ ታች ብቻ ከመንግስት መመሪያዎች ወደ ታች የሚወርዱበት ህዝቡ የጉዳዩ ባለቤት እንዲሆን አምኖበት ያን ጉዳይ በበጎ ተቀብሎ የጉዳዩ ባለቤት እንዲሆን ያለማድረግ ድክመት መኖሩን ነው ያየሁት እና ከዚህ ጋር ተያይዞ የመነጨ ችግር እንደሆነ ነው የሚሰማኝ።
አቶ በቀለ እንግዲህ ወደ እርሶ ልመለስና አሁን ተቃውሞ ያለው በእናንተ በኩል የማስተር ፕላኑ በአጠቃላይ መውጣት ነው ወይስ ከህዝብ ጋር ተወያይቶ ስለተደረገ ነው?
ከመጀመሪያ ደረጃ ለማት እኮ የሚጠላ ማንም ሰው የለም። ጥሩ ቤት ውስጥ ኖሮ ጥሩ መኝታ ላይ አድሮ ልጆቹም አስተምሮ ቢሆን ህዝባችን የሚፈልገው ነው። ማንም የሚጠላው ሰው የለም፣ ጤናማ አእምሮ ያለው ሰው። ነገር ግን እየሆነ ያለው ምንድን ነው? ገበሬው ሲፈናቀል ለሱም ቤት ያስፈልገዋል፣ መደራደር አለበት። ምክንያቱም መሬቱ የእሱ ነው። መንግስት እንደፈለገው ህገ መንግስታችን መሬት የመንግስትና የህዝብ ነው ሲል ህዝብን ከውስጡ በቀይ ቀለም መሰረት ተገቢ አይደለም። ህዝቡ ራሱ ቁጭ ብሎ እኔ ከዚህ ልማት ማገኘው ጥቅም ምንድን ነው? ባለ ድርሻ ሆናለሁ ወይ? እኔስ ያልፍልኛል ወይ ብሎ ካላመነበት በስተቀር ስራው ጠቀሜታ አለው ብሎም አያምንም። አሁን እየተደረገ ያለው መሬት መውሰድ፣ በሊዝ መሸጥ፣ ፎቅ መስራት ነው። ከዚህ ውስጥ ምን ያገኛል? ኮንዶሚኒየምስ ቢሆን ለከተማው ነዋሪ በሚሰራበት ጊዜ ገበሬው መባረር አለበት ብር እየተሰጠው? የምንጠላው አስተራሩን በአጠቃላይ ነው። እኛ ማንደግፈው እንዲህ አይነት በሙስና የተዘፈቀ መልካም አስተዳደር የሌለው ለአገር ጉዳይ ፕላን አውጥቶ ሰውን ሁሉ ተጠቃሚ የሚያደርግ ስራ ይሰራል ብለን እምነት የለንም። ልማቱን ጠልተን አይደለም፣ እንነጋገርበት፣ እንመካከርበት። አሁን እየተደረገ ያለው ምክክር እንዴት ነው? ትልልቅ የኢህአዴግ ባለስልጣኖች ሰዎችን ይሰበስቡና የተወሰኑ ተናጋሪዎች ለቴሌቪዥን የሚሆኑ ያዘጋጁና ማታ በቴሌቪዥን ስንሰማ በቃ ገሌ እንዲህ አለ ተስማምቷል። የተለመደ አሰራር ነው። የምንጠላው ይሄንን ነው።
አሁን ቅድም ያነሱት ነጥብ ነበር እንግዲህ ኢንቨስትመንት እየተባለ ለምሳሌ በኦሮሚያ ክልልና በሌሎችም ይደረጋል ብለዋል። እንግዲህ በመንግስት ደረጃ መንግስት ማዕከላዊ መንግስት እንደመሆኑ መጠን በማንኛውም ሀገር በማንኛውም ክልል ለኢንቨስትመንት ወይ ለመዋለ ንዋይ ፍሰት አስፈላጊ የመሰለውን እንደተባለው እንግዲህ ከህዝቡ ጋር መነጋገር ይኖርበታል። ግን ወስዶ መዋለ ንዋይ ፍሰት ላይ የማዋል መብት ያለው አይመስሎትም?
ይኸውልሽ የፌደራል ስርዓት መቼም በእኛ ሀገር አልተጀመረም። በብዙ ሀገሮች ስርዓቶቹ በተለያየ መልኩ ሲተገበሩ እናያለን። ለምሳሌ አሁን የአሜሪካኑን ዋሽንግተን ከተማን ብትወስዱ ከከተማ ጋር ስለተያያዘ ነው ይህን ማነሳው። የራሱ የሆነ መሬት፣ የራሱ የሆነ አስተዳደር አለው። ሌላው ቀርቶ ባቡር መንገድ እንኳ በዚህ በኩል ያልፋል የሚባል ከሆነ ሰዎቹ ምክክር ያደርጉበታል። ከዚህ ምን እናገኛለን? ይሄን 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 ጥቅም ታገኛላችሁ፣ ይሄ ይሰጣችኋል፣ ይሄን ደግሞ ትሰጣላችሁ ይባላል። አሁን አንቺ ያነሳሽው የኢንቨስትመንት ጉዳይ አይተን ከሆነ ለኢንቨስትመንት የሚሆኑ መሬቶችን ክልሎች ሊሰጡ ይችላሉ። ፌዴራል ስርዓት እኮ ባለመሬት አይደለም። ኢትዮጵያ ውስጥ 9 ክልሎች ናቸው ያሉ። መሬትም አይተው መንግስት ጥናት አድርጎ በዚያ ጥናት መሰረት መመሪያ ኖሮ ክልሎች ራሳቸውን ሊሰጡት የሚችሉ ሲሆን አሁን ከ9ኙም ክልሎች መሬት ተሰብስቦ የመሬት ባንክ የሚባል ነገር መጣ። ለማን ተሰጠ? ገቢው ለማን ይውላል? እሱ ገና ብዙ የሚያነጋግረን የሚያጠያይቀን ጉዳይ ነው። ይሄ ብቻ አይደለም፣ ያለን ሀብት መሬት ብቻ ነው። በመሬት ላይ ያለው አቋም የኢትዮጵያ ሕዝብ ምን እንደሆነ ይታወቃል። ይሄንን ውድ የሆነ በጣም ስኬርስ የሆነ እቃ መንግስት ሰብስቦ ለራሱ ወስዶ እዚህ ቦታ ላይ እንዴት ነው እንዴት አድርጎ ነው እየሰጠ ያለው? ተቀባይነት አግኝቷል ወይ? ለህዝብ ጥቅም ላይ ውሏል ወይ የሚለው ገና ብዙ የሚያጠያይቅ ብዙ የሚያወያይ ነው። እና ላነሳሽው የፌደራል ስርዓት በየሀገሩ የመሬት አያያዝን በተመለከተ የሚቋቋሙ ክልሎች በመሬት ላይ በድንበር ላይ ነው የሚመሰረቱት። ፌደራል ስርዓት ምን መሬት አለውና ነው? መሬቱ የክልሎቹ ነው። ይህንን ኢንቨስትመንትም ሆነ ሌላውንም ሆነ የሚሰበስበው አሁን በቅርቡ የሰማነውም ኮርፖሬሽን ጨምሮ ኮርፖሬሽን ለንግድ ይመስለኛል። እኔ ሳየው ለንግድም ለኤንጂኦም የሚሆን ነገር ነው። መሬትን ያህል ትልቅ ነገር ሰብስቦ አንድ ቦታ ይዞ የፖለቲካ መሳሪያ ማድረግ ተይዟል። ይህንን አጥብቀን ነው የምንቃወሙ። ልሻሻል የሚገባው ነገር ነው።
ቅድም ለማለት እንደሞከርኩት ማንኛውም ሀገር ላይ የሚካሄድ ልማት በማስተር ፕላን መመራት አለበት። ይሄ ጥያቄ ውስጥ መግባት ያለበት አይመስለኝም። በማስተር ፕላን የማይመራ ልማት ብዙ ማህበራዊ ቀውስ፣ ኢኮኖሚያዊ ቀውስ የሚያመጣ ነው። ስለዚህ አሁን ችግሩ አካባቢው በማስተር ፕላን ይመራ መባሉ ላይ አይመስለኝም። ችግሩ ያለው አንደኛ እንደዚህ አይነት በተለይ በሁለት ክልሎች መካከል ወይም በፌዴራል መንግስትና በአንድ ክልል መካከል ግጭት የሚፈጥር አለመግባባት የሚፈጥር ጉዳይ ሆኖ ሲገኝ ጉዳዩን በስፋት በግልጽነት ከህዝብ ጋራ ውይይት አድርጎ መተማመን ያስፈልጋል። ይሄ ማለት ግን ማስተር ፕላን አይውጣ ወደሚል አቋም የሚገፋ ማለት አይደለም። አንዳንድ ጊዜ አሁን ሲነሳ የምንሰማው ነገር ማስተር ፕላን አያስፈልግም የሚል ነገር እንሰማለን። ባልተጠና ሁኔታ እንደዚህ አይነት ተቃውሞ የሚያሰሙ ኃይሎችም አሉ። እሱ ተገቢ አይመስለኝም። ማስተር ፕላን አስፈላጊ ነው ልማት እስካስፈለገን ድረስ። ግን ደግሞ ቅድም አቶ በቀለ እንዳሉት ያን ማስተር ፕላን ተከትሎ የሚመጣው ልማት ህብረተሰቡን ተጠቃሚ ያደርጋሉ። አንዱ ችግር ምንድን ነው አዳነች? ህገ መንግስቱም ላይ አጠቃላይ በፖለቲካ ስርዓቱም የአገርና የክልል ጥቅም እንዴት ነው ተጣጥሞ ሊተገበር የሚችለው በሚለው ሁኔታ ላይ ግልጽነት የለም። የፌዴራል ስርዓት ለኢትዮጵያ አሁን ያስፈልጋል ብዬ ነው ያምናለሁ። ግን የፌዴራል ስርዓቱ ሁለቱን ነገሮች በማጣጣም ረገድ ከፍተኛ የሆነ ጉድለት አለ እና አብዛኛውን ጊዜም ደግሞ ወደ ክልሎች ናቸው የሁሉም ነገር ባለቤት የሚል አስተሳሰብ ገኖ ነው የኖረው። ኋላ ላይ ግን የአጠቃላይ ሀገራዊ ጥቅምን ለማምጣት ጥረት ሲደረግ ይህ አስተሳሰብ እንደገና ጥያቄ ውስጥ የሚገባበት ተቃውሞ የሚገጥመው ሁኔታ እየተፈጠረ ነው ያለው እና ግልጽ የሆነ የሀገርን ጥቅምና የክልሉን ጥቅም እንዴት ነው ማጣጣም የሚቻለው በሚለው ነገር ላይ የፌዴራል ስርዓቱ ከፍተኛ የሆነ ክፍተትና የግልጸኝነት ችግር እንዳለበት ነው የሚያሳየው። ስለዚህ እኔ አፈጻጸሙ ላይ አሁንም የህዝቡ ውይይት ያስፈልጋል። ህዝቡ ከልማቱ ተጠቃሚ እንደሚሆን እርግጠኛ መቻል አለበት። ለምሳሌ በልማቱ አማካኝነት የሚፈናቀሉ የህብረተሰብ ክፍሎች ካሉ የሚያገኙት ካሳ ከህይወታቸው ከኑሯቸው ካጡት ነገር ጋር የሚጣጣም መሆን አለበት። ይሄን ደግሞ እርግጠኛ መሆን አለባቸው። ግን እኔ አቶ በቀለ ካሉት ጋር የማልስማማው ይሄ መንግስት ወይ ጥሩ ሊያስብ አይችልም እና ወይም ደግሞ ከዚህ ቀደም ብዙ ስህተት ሰርቷል እና አሁንም ቢሆን ማስተር ፕላኑ ሊጠቅም አይችልም ብሎ መደምደም ተገቢ አይደለም። ማስተር ፕላን ያስፈልጋል በሚለው መተማመን መቻል አለበት። ግን ማስተር ፕላኑ አሁን ቅድም ያልነውን ሚዛን በትክክል ሊጠብቅ የሚችል መሆኑ፣ ለምሳሌ የኦሮሚያ ክልል በዚህ ማስተር ፕላን ጥቅሙን ሊያጣ እንደማይችል፣ የሀገር ጥቅሙም ደግሞ በዚህ ማስተር ፕላን በአጠቃላይ ሊከበር እንደሚችል በቂ የሆነ ግንዛቤ መፈጠር አለበት፣ መተማመን መፈጠር አለበት። ይሄ በሌለበት ሁኔታ ተቃውሞ ተነሳ። እኔ አሁን አንዱ በዚህ ውይይት ምክንያት የሆነን ተቃውሞ ተነስቶ ሰዎች መሞታቸው ነው። ተቃውሞም መነሳቱ መብት ነው። ግን ደግሞ ተቃውሞ ደግሞ በተሻለ መጠን ሰላማዊ ይሆናል። ኢትዮጵያ ውስጥ ያለው ሁኔታ ግን ምንድን ነው? አሁን የተቃውሞ ሀሳብ ሊነሳ የሚገባባቸው መድረኮች በጣም እየጠበቡ መጥቷል። ስለዚህ ሌላ ተቀናቃኝ ሀሳቦች የሚደመጡበት መንገድ እስከሌለ ድረስ እንደዚህ አይነት አመጾችን ማየታችን የማይቀር ነው።
እሺ
ማይቀር ነው፣ የሚጠበቅ ነው። ግን እንዲህ አይነት አመጽ ደግሞ ሲፈጠር ፖሊስ የሚወስደው እርምጃ፣ መንግስት የሚወስደው እርምጃ ተመጣጣኝ መሆን አለበት። እኔ እንደውም ሰፋ አድርጌ ጉዳዩን ሳየው ይሄ ችግር የተፈጠረው በእውነት በማስተር ፕላኑ ጉዳይ ነው ወይ የሚለውም እጠራጠራለሁ። በራሱ ብቻውን ችግር አይመስለኝም። አሁን ይሄ ማስተር ፕላን ጉዳይ ምክንያት ሆነ እንጂ ህብረተሰቡ ሀሳቡን፣ ተቃውሞውን፣ ብሶቱን የሚገልጽበት መድረክ በማጣቱም የመጣ ችግር ነው የሚመስለኝ።
አሁን ወደ አቶ በቀለ ልመለስና ቅድም ያነሱት ነገር ነበረ እንግዲህ ገበሬው ኮንዶሚኒየም ይሰራል ተብሎ ልማት ይደረጋል ተብሎ ከአካባቢ ይፈናቀላል፣ ቋንቋው፣ ባህሉ ይነካል የሚል አንስተዋል። እንግዲህ በአንድ በኩል እቺ ሀገር የእድገት ጎዳና ጀምራለች፣ ሁሉ ነገር እንደ በፊቱ ሊሆን አይችልም፣ በተወሰነ ደረጃ የመፈናቀል ሁኔታም ሊኖር ይችላል። እዛ ብቻ አይደለም፣ አሁን በየአካባቢው መንገዶች ይሰራል ተብሎ በየከተሞች ኢትዮጵያ ከተሞች ያሉት በሙሉ የሰዎች ቤቶች ይፈርሳሉ፣ ሁኔታዎች ይለወጣሉ፣ እንደዚህ አይነት ነገር አለና በተለይ አሁን ግን ኦሮሚያ ውስጥ ገበሬዎች ይፈናቀላሉ የሚባል ከሆነ ገበሬዎቹ በቂ ካሳ ካገኙ ችግር ይኖረዋል ወይ? ሁለተኛ ደግሞ የቋንቋ ጉዳይ፣ የባህል ጉዳይ አንስተዋል። ገበሬዎቹ ያው እዛው ኦሮሚያ ውስጥ ነው እንግዲህ ከአንድ ቦታ ወደ ሌላ ቦታ የሚዘዋወሩት ማለት ነው፣ ወይ ደግሞ የሚሰፍሩት ወደ ሌላ ቦታ፣ ወደ ሌላ ክልል፣ ወደ ሌላ ቋንቋና ባህል አልተወሰዱም እና ይሄን እንዴት ያዩታል?
ሁለት ነገር ነው እንግዲህ አሁን አንቺ ያነሳሽው። አንደኛ ልማት ሲሰራ ሰው መጎዳቱ አይቀርም ነው። በመጀመሪያ ልማት ሲታቀድ ለህዝብ ካልሆነ ጉዳቱ ከፍተኛ ነው የሚሆነው፣ አሁን እየተደረገ እንዳለው ማለት ነው።
ተገቢ ካሳ ካገኙ ለምሳሌ
ቆይ ልሄድበት ነው።
እሺ እሺ።
አንድ ከተማ ነዋሪ ቤት ለመስራት ሲባል ሲፈናቀል ያ ቤት በገንዘብ ነው የሚሸጠው እኮ በነፃ አይደለም። ከዚህ ውስጥ ገበሬው ምንድን ነው የሚያገኘው? ምንድን ነው የድርድር መብቱ በመሬቱ ላይ? ከአንድ ገበሬ 50,000 ካሬ ሜትር ተወስዶ ለሱ የሚሰጠው ስንት ነው? 50 ሚሊዮን የሚሸጥ ቦታ ለገበሬው የሚሰጠው 100,000 ብር የበለጠ አይደለም። ኢትዮጵያ ውስጥ ፌር አይደለም የሚሰራው ስራ። አንድ ሁለተኛ ኮንዶሚኒየም ሲሰራ ለሱ ቤት አያስፈልገውም ወይ? ለምንድን ነው ለሱስ የማይታሰበው ለከተማ ነዋሪ ተብሎ የእሱ መሬት እየተወሰደ ሲሸጥ የበይ ተመልካች ሆኖ እዛ ቦታ ላይ ከሚሰራ ፎቅ የዘበኝነት እድል እንኳ እያጣ ነው? ችግሩ ይሄ ነው። ልማት ለምን ለማ አይደለም፣ ከሚለማው መሬት ላይ ተጠቃሚ ሊሆን ይገባል፣ መሬቱ የእሱም ከሆነ ማለት ነው። ግን አሁን ባለው የህግ ስርዓት ውስጥ ገበሬውም መንግስትም እኩል ባለመብት ናቸው ነው ብሎ ከመንግስቱ ባለመሬት ነው። ከዚያ ላይ የሚገኘውን ጥቅም የሚሸጥም ከሆነ ተገቢውን ጥቅም አግኝቶ እንዲከብር ያስፈልጋል። ጥሩ ኑሮ እንዲኖር፣ ቤተሰቦቹ በጥሩ ቤት ውስጥ እንዲኖሩ ማድረግ ሲገባ አውልቆ እየጣሉ መሬቱን ሲሸበችሉ ምን ልማት ነው የምንለው እኛ? ምን አይነት ልማት ነው? ጥፋት ነው፣ ልማት አይደለም። ሁለተኛ ወደፊትም ደግሞ የፌዴራል ስርዓት ሲባል ምንድን ነው? የፌዴራል ስርዓት የህዝቡን መብት የክልሉን መብት የት ጋር አድርጎ ነው መሬቱን ወስዶ ራሱ የሚሸረችርበት ራሱ የሚሸጥበት አግባብ ትክክል አይደለም። ምንድን ነው ልዩነቱ? ሚዛኑ ምንድን ነው? በከተማ ሰውና በገጠር ሰው መካከል ያለው ለአንዱ ቤት ሲሰራ ለአንዱ ውሃ ሲገባ የተፈናቀለው ከመሬቱ ላይ የተፈናቀለው ሰው ቦታ ላይ ፎቅ ተሰርቶ እሱ ከቦነ ውሃ ተሰልፎ ሲቀዳ ነው የምናየው። ስለዚህ ነው ተቃውሞው ያለው። ሁለተኛው ሶሻል ነው። ቋንቋው፣ ባህሉ፣ አኗኗሩ አንዴ ነው ተነቅሎ የሚጠፋ። ይሄ ትክክል አይደለም። ፕሪዘርቭድ መሆን አለበት። ካልቸሩ፣ ቋንቋው፣ መማሪያ ቦታው፣ ምኑ ሁሉ። አሁን ለምሳሌ በህገ መንግስቱ የሚሰራው በኦሮሚያ ክልል በኦሮምኛ ነው አይደለም እንዴ? ህገ መንግስቱ የፈቀደው መብት ነው። አዲስ አበባ ደግሞ በአማርኛ ነው የሚሰራው። እነኚህ ሲዋሃዱ እንዴት ይሆናል? አብሮ የመስራት አብሮ የመኖር ጉዳይ ብዙ ችግር ውስጥ ነው የሚገባው።
ቋንቋው፣ ባህሉ ይበረዛል ወይም ደግሞ ይለወጥበታል ነው የሚሉኝ ያሉት። ምን አይነት ባህልና ምን አይነት ቋንቋ ነው? እዛው ኦሮሚያ ውስጥ አይደለ እንዲህ ያለው? ማን ይመጣበታል?
ልንገርሽ።
እሺ፣
አዲስ አበባ እንዴት ነው የተመሰረተችው? የከተሞችን አመሰራረት ታሪክ እናንሳ። እንዴት ነው የተመሰረቱ? ጋሪሰን ነበሩ፣ የጦር ሰፈሮች ነበሩ። ለውጊያ የመጣ ሰራዊት የሚያርፍባቸው ከተሞች ሆኖ ነው ከተማ ተቆረቆረ ይባላል። እዛ ከተማ ውስጥ የነበሩ ሰዎች ምን ደረሰባቸው? ታሪክንም መመርመር ያስፈልጋል እኮ። ይህን አድበስብሰን የምናልፈው ጉዳይ አይደለም። እዛ ከተማ ውስጥ የነበሩ ሰዎች ተባረው ሁሉም የራሱን ወገን ነው አምርተው ያሰፈረው አሉ ወይ? እነኛ ትላንት 100% የነበረው የአዲስ አበባ ከተማ ውስጡ የነበሩ ኦሮሞዎች ወደ ገጠር ነው የተገፉት። ከተማ ኦሮሞ ለከተማ አይመችም እንደሆነ አይገባኝም። ነገር ግን የሉም። 19% ነው ዛሬ አዲስ አበባ ከተማ ውስጥ ያለው 100% የነበረው ማለት ነው። ለምን ይሄ ሆነ? ይሄ ሆን ተብሎ እየተሰራ ያለ ስራ ነው ይመስለኝ። 150,000 ቤተሰብ ያላቸው 27 ቀበሌ ገበሬ ማህበራት ከአዲስ አበባ ከተማ ውስጥ ለኢንቨስተሮች ሲባል ጠፍተዋል። የት አሉ እነኛ ሰዎች? አሁን ስለዚህ ይሄ ሊሆን አይገባም ነው።
አቶ ልደቱ፣
አዎ፣ ግን እኔ ግልጽ ያልሆነልኝ እንግዲህ እኔ እስከማውቀው ድረስ የአቶ በቀለ ፓርቲ መሬት የመንግስት መሆኑን የሚቃወም አይመስለኝም። እኔ አሁን እቃወማ
የመንግስትም የህዝብም
ምንም ልዩነት የለውም። የመንግስትና የህዝብ ነው ይባላል። ዞሮ ዞሮ ያው ህዝብን ወክሎ መንግስት ነው ባለቤቱ። እኛ ለምሳሌ እኔ አሁን በግሌ ብጠየቅ ይሄ ችግር አሁን ቅድም ያሉት ነገር ለምሳሌ ገበሬው በመሬቱ የመደራደር መብት ያስፈልገዋል። ቁጭ ብሎ ተደራድሮ ቅድም እንዳሉትኝ በሸር ሊሆን ይችላል፣ አሁን መንግስት እየሸጠበት ባለ ዋጋ ሽጦ ለመጠቀም ሊሆን ይችላል። የሚያስችለው መሬት የመንግስት ሲሆን ሳይሆን መሬት የግለሰብ ሲሆን የገበሬው ሲሆን ከረጅም ጊዜ ጀምሮ መሬት መሆን ያለበት የግለሰብ ነው። ገበሬው መብቱ ሊከበር የሚችለው ሙሉ ባለቤት ሲሆን ነው። አሁን ግን ገበሬው የመንግስት ጭሰኛ ነው፣ መንግስት ባላባት ሆኗል እያለ ነው ስንከራከር ነበር። አሁን እርስዎ ሲሉ እየሰማሁ ያለሁትኝ ገበሬው ተደራድሮ መሬቱን መሸጥ አይችልም ነው። ትክክል፣ አይችልም። ምክንያቱም ህገ መንግስቱ ላይ የተቀመጠው እንደዛ እንዲሆን አይፈቅድም። ምክንያቱም መሬት የመንግስት ነው የሚለው። አሁን መንግስትም እያለ ያለው እኔ ባለቤት ነኝ፣ በፈለግኩ ጊዜ አፈናቅልሃለሁ፣ ለህዝብ ጥቅም ብዬ ወይም ለሀገር ጥቅም ብዬ በፈለግኩት ጊዜ አፈናቅልሃለሁ፣ ምክንያቱም መሬቱ የኔ ነው። አንተ ያለህ መብት የመገልገል ነው፣ የባለቤትነት መብት አይደለም ነው የሚለው። ይሄን ወይ መቃወም ያስፈልጋል ወይ መደገፍ ያስፈልጋል። እኔ አሁን ይህን አስተሳሰብ እቃወማለሁ። ይሄ ችግርም እየመጣ ያለው አሁን በዚህ ምክንያት ነው። የእናንተ ፓርቲ ከዚህ ከሁለት አንዱ ነገር መምረጥ ያለበት ይመስል መሬት የመንግስት ነው የሚለውን ነገር ደግፋችሁ እንዲህ አይነት ችግር ሲፈጠር ግን ገበሬው የመደራደር ሙሉ መብት ይኑረው፣ መሬቱን በነጻነት ይሽጥ ይለውጥ ማለት አይቻልም። ኮንትራዲክት ያደርጋል። ስለዚህ አንዱም ቅድም ያልኩት በዚህ ረገድ ግልጽ የሆነ ህዝቡና መንግስት የተማመነበት ፖሊሲ የለም ይመስለኛል። ሁለተኛ ቅድም አዳነች ጥያቄ አንስተሻል። አፈጻጸሙ ላይ የህዝቡ ጥቅም መጠበቅ አለበት ብሎ መከራከር ተገቢ ነው ያምንበታል። ማንኛውም ገበሬ ከመሬቱ ሲነሳ እንደው ይዞታም ቢሆን ያለው መብትም ባይኖረው የባለቤትነት ከመሬቱ ሲፈናቀል ጥቅሙ መከበር አለበት። ለራሱ ለቤተሰቦቹ ለልጆቹ በቂ የሆነ ለህይወቱ ዋስትና ሊሰጥ የሚችል ጥቅም ማግኘት አለበት። ኢትዮጵያ ውስጥ አሁን ያገኘ አይደለም። መንግስት ለገበሬው በጣም ትንሽ ገንዘብ ሰጥቶ እሱ በሚሊየን ብር ነው ያን መሬት የሚሸጥ። ይሄ ትክክል አይደለም፣ መቀየር አለበት ፖሊሲው። ነገር ግን ይሄን ይሉና እንደገና አዲስ አበባ ከሰፋች የህብረተሰቡ ቋንቋ ማንነት ይዋጣል ይላሉ። ይቻላል ወይ? አዲስ አበባን አሁን እንዳትሰፋ ማድረግ ይቻላል ወይ? አዲስ አበባን ብቻ አይደለም ማንኛውንም ከተማ በፖሊሲ እንዳይሰፋ አድርጎ ማስቆም ይቻላል ወይ? እኔ ባለኝ አመለካከት የዓለምንም ታሪክ ስናይ አይቻልም። ስለዚህ አፈጻጸሙን ነው ቻሌንጅ እያደረጋችሁ ያላችሁት ወይም ደግሞ በጭራሽ አዲስ አበባ ከዚህ በኋላ መስፋት የለበትም የሚል ጥያቄ ነው። ይሄ ከሆነ ስጠት
እሺ፣ ወደ
በዚህ ረገድ ግልጽ ማድረግ ተገቢ ነው።
እሺ፣ ወደ አቶ በቀለ እንሂድ። እንግዲህ በዚህ ላይ የሚሉት ነው
የመሬት ይዞታ ህግን በተመለከተ እኛ ከህገ መንግስቱ ጋር ምንም ችግር የለንም። መሬት የህዝብም የመንግስትም የሚለውን ሙሉ በሙሉ እንቀበለዋለን። ወደፊት የሚሆነው ከህገ መንግስቱ ሌላ አቅጣጫ ማስቀመጥ አስፈላጊ የሚሆን ከሆነ እሱ ወደፊት የሚታይ ነው። አሁን እየተከራከርን ያለ ነው አሁን ባለው የሀገሪቷ ህግ መሬት የመንግስት ብቻ ብሎ አልተጻፈም ነው። ይሄ እንዲታወቅልኝ እፈልጋለሁ። ሁለተኛ የዚህ የቋንቋ ጉዳይ አዲስ አበባ ላትሰፋ ነው ወይ የሚባል እኔ እያልኩ ያለሁት አዲስ አበባ የምትሰፋ ሌላውን እየገደለች ነው ወይ ነው። መሞት አለበት ወይ ነዋሪ የነበረው ህዝብ መጥፋት አለበት ወይ? አይ ቋንቋ ይሄ እኮ ባለፈው ሲያከራክረን ሲያጣላን የነበረው አልጠፋም ትጠፋለህ ነው።
የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። አቀናባሪዋ ብርሃን ኃይሉ ነች። የሙዚቃ ቃና ተከታዩ ዝግጅት ነው። ጽዮን ግርማ ከምሽቱ ምርጥ ምርጥ የባህር ማዶ ጣዕመ ዜማ ጋር አብራችሁ ልትቆይ ተሰናድታለች።
የተከበራችሁና የተወደዳችሁ የሙዚቃ ቃና አድማጮች ሳምንቱን በሙሉ ከምሽቱ 1 ሰዓት ተኩል እስከ 3 ሰዓት ወደ እናንተ ሲደርሱ የነበሩ መደበኛ ፕሮግራሞች አብቅተው ዘወትር ቅዳሜ በዚህ ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ ዝግጅት ክፍል እየተዘጋጀ የሚቀርበው የሙዚቃ ቃና ሰዓት ላይ ደርሰናል። ሳምንቱን በተለያየ ነገር ያሳለፋችሁ እንዲሁም የተለያየ ነገር ስትሰሙ የከረማችሁ አሁን ደግሞ ለዛሬ በአሜሪካ የሙዚቃ የደረጃ ሰንጠረዥ ዝርዝር ላይ ያሉትን ነጠላ ዜማዎች ላስደምጣችሁ። ጽዮን ግርማ እዚህ ስቱዲዮ እገኛለሁ። አብራችሁን ቆዩ። ለዛሬ ምሽት እንዲሆኑ ከመራረጥኳቸው ነጠላ ዜማዎች መካከል በአንደኛ ደረጃ ላይ ያለውን ዜማ የመጀመሪያ አድርጌዋለሁ። ሄሎ ይሰኛል። እንግሊዛዊቷ ድምፃዊት አደል ያቀነቀነችው ዜማ እንደ አውሮፓውያን አቆጣጠር በ1988 ዓ ም የተወለደችው እንግሊዛዊቷ ድምፃዊና የዘፈን ግጥም ጸሐፊ አደል በ2006 ዓ ም እንግሊዝ ከሚገኝ ከብሪቲሽ የአርት እና የቴክኖሎጂ ትምህርት ቤት ተመርቃለች። አደል ጓደኛዋ ማይስፔስ በተሰኘ የማህበራዊ ሚዲያ ኔትወርክ ላይ ስራዎቿን ከለቀቀችላትና ተቀባይነት ካገኘች በኋላ የመጀመሪያውን አልበም ኤክስል ሪካርዲንግስ ከተባለ የሪካርዲንግ ድርጅት ጋር ኮንትራት ተፈራርማ ስራዎቿን ለህዝብ ለቀቀች። ይህን ባደረገችበት በዛው 2007 ዓ.ም ደግሞ ብሬት አዋርድስ እና ቢቢሲ ሳውንድ ኦፍ 2008 ሽልማቶችን ተቀብላለች። በ2009 የ51ኛው ግራሚ አዋርድ ላይ ደግሞ በምርጥ አዲስ አርቲስትና በምርጥ ሴት ድምፃዊት ሽልማትን ተቀብላለች። በእነዚህ ሽልማቶች ስኬቷን የጀመረችው አደል በ19 ዓመቷ የመጀመሪያዋን አልበም በ21ኛዋ ደግሞ ሁለተኛዋን አውጥታለች። ከ2012 ዓመተ ምህረት ጀምሮ አካዳሚ አዋርድ፣ ግራሚ አዋርድ፣ ጎልደን ግሎብ አዋርድ እና በሌሎች በርካታ ሽልማቶች የተጠለቀለቀች አርቲስት ናት። በዚህ ዓመት በህዳር ወር 25 ወይም 25 የተሰኘውን ሶስተኛውን አልበም ለቃለች። ከዚህ አልበም ውስጥም ሄሎ የተሰኘው ዜማዋ ቁጥር 1 ዘፈን ሆኗል። በዚህ ሳምንት የአሜሪካ የቢልቦርድ የደረጃ ሰንጠረዥ ላይ ሄሎ በአንደኝነት ደረጃ ላይ ይገኛል። እስቲ አብረን እናዳምጠው። ሄሎ በአዳል።
ሄሎ ኢትስ ሚ I was wondering if after all these years you'd like to me to go over everything. They say the time's supposed to heal ya, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million miles. Talk about myself, I'm sorry. I hope that you're well. Did you ever make it out of that town where nothing ever happened? It's no secret that the both of us are running out of time. So
አደል ሄሎ ወደ ጀስቲን ቢበር ሶሪ ነው የምንመለሰው። በዚህ ሳምንት ሆነ ባለፈው ሳምንት በአሜሪካ የሙዚቃ የደረጃ ሰንጠረዥ ላይ በሁለተኝነት የተቀመጠው ሶሪ የተሰኘው የጀስቲን ቢበር ዜማ ነው። የወጣቱ ካናዳዊ ድምጻዊ ሶሪ የተሰኘው ዜማ በህዳር ወር በለቀቀው ፐርፐስ በተሰኘው አልበም ላይ የተካተተ ነው። የ21 ዓመቱ ወጣት ድምጻዊ ጀስቲን ቢበር በአሁኑ ሰዓት ቁጥር 1 የወጣት አድናቂዎችን ያፈራ ድምጻዊ ነው። ሶሪ ጀስቲን ቢበር።
You got it.
stay. You know I try, but I don't do too well with apologies. I hope I don't run out of time, cause someone call a referee. Cause I just need one more shot, have forgiveness. I know you know that I made those mistakes maybe once or twice. By once or twice, I mean maybe a couple of hundred times. So let me, oh let me redeem, oh redeem all myself tonight. Cause I just need one more shot, second chance. Is it too late now to say sorry? Cause I'm missing more than just your body. Single piece of the blame if you want me to. But you know that there is no innocent one in this game for two. I go, and then you go, I didn't spill the truth. Can we both say the words and forget this? Yeah. Is it too late now to say sorry? Cause I'm missing more than just your body. Oh. Is it too late now to say sorry? Yeah, I know that I let you down. Is it too late to say sorry now? I'm not just trying to get you back on me.
ከጀስቲን ቢበር ወደ ድሬክ ዜማ ነው የምናልፈው። ኦብሪ ድሬክ ግራሃም በጥቅምት 1986 ዓ.ም ተመረተ። የተወለደ ካናዳዊ ድምጻዊ፣ የራፕ ሙዚቃ አቀንቃኝ፣ የዘፈን ግጥም ጸሐፊ፣ ፕሮዲውሰርና ተዋናይ ነው። የዚህ ድምጻዊ ሃትላይን ብሊንግ የተሰኘው ዜማ የዚህ ሳምንት 3ኛ ደረጃ ላይ ያለ ዜማ ነው።
You used to call me on my You used to Yeah. You used to call me on my cell phone late night when you need my love. Call me on my cell phone late night when you need my love. And I know when that hotline bling, that can only mean one thing. I know when that hotline bling, that can only mean one thing. Ever since I left the city, you got a reputation for yourself now. Everybody knows and I feel left out. Girl, you got me down, you got me stressed out. Cause ever since I left the city, you started wearing less and going out more. Glasses of champagne out on the dance floor, hanging with some girls I never seen before. You used to call me on my cell phone late night when you need my love. Call me on my cell phone late night when you need my love. I know when that hotline bling, that can only mean one thing. I know when that hotline bling, that can only mean one thing. Ever since I left the city, you and me, we just don't get along. You make me feel like I did you wrong, going places where you don't belong. Ever since I left the city, you got exactly what you asked for. Running out of pages in your passport, hanging with some girls I've never seen before. You used to call me on my cell phone.
ከድሬክ ሃትላይን ብሊንግ ወደ ጀስቲን ቢበር ነው የምንመለሰው። What do you mean የሚለው ተወዳጁ የጀስቲን ዜማ አራተኛ ደረጃ ላይ ይገኛል። What do you mean ይከተላል።
What do you mean? Oh, oh, oh. indecisive, what I'm saying. Trying to catch the beat, make up your heart. Don't know if you're happy or complaining. Don't want for us to win, where do I start? First you wanna go to the left, then you wanna turn right. Wanna argue all day, making love all night. First you're up, then you're down, and in between. Oh, I really wanna know, what do you mean? Said you're running out of time, what do you mean? Oh, 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 what do you mean? Better make up your mind, what do you mean? You're overprotective when I'm leaving. Trying to compromise, but I can't win. You wanna make a point, but you keep preaching. You had me from the start, won't let this end. First you wanna go to the left, then you wanna turn right. Make a love all night. First you're up, then you're down, and in between. Oh, I really wanna know, what do you mean? Said you're running out of time, what do you mean?
Oh, baby.
Oh, 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 what do you mean? Better make up your mind, what do you mean?
ኢትዮጵያዊ የዘርግንድ ያለው ስካርቦሮ ካናዳ የተወለደ ወጣቱ ድምጻዊ አቤል ተስፋዬ ወይም በመድረክ ስሙ ዘ ዊኬንድ አሁንም ከአሜሪካ የደረጃ ሰንጠረዥ ቢልቦርድ ላይ አልወረደም። ዘ ሂልስ የተሰኘው ተወዳጁ ዜማ በአምስተኛ ደረጃ ላይ ይገኛል። የኔ ፍቅር ወድሻለሁ፣ የኔ ቆንጆ ወድሻለሁ የአቤል ተስፋዬ ዘ ሂልስ ዜማ መውጫ ነው። አቤል በዘፈነበት ታዋቂ መድረኮች ሁሉ ይህችን ስንኝ በአማርኛ ቋንቋ ይደጋግማታል። The Hills ይቀጥላል።
Your man on the road, he doing promo. You said keep our business on the low low. I'm just trying to get you out the friend zone. Cause you look even better than the photos. I can't find your house, send me the info. Driving through the gated residential. Find out I was coming, sent your friends home. Keep on trying to hide it, but your friends know.
I only call you when it's high.
I'ma let you know and keep it simple. Trying to keep it up don't seem so simple. I just had to before I saw you. And you gon' have to do it at my tempo. Always try to send me off to rehab. I started feeling like it's decaf. I'm just trying to live life for the moment. And all these motherfuckers wanna realize
I only call you when it's high. But the only time that I be by your
ካናዳዊ ድምጻውያን መድረኩን ይዘውታል። ካናዳ ከተወለደው ዘ ዊኬንድ አሁንም ወደ ካናዳዊ ድምጻውያን የምናመራው ስቴጅ በሸዋን መንደስ በዚህ ሳምንት በቢልቦርድ የደረጃ ሰንጠረዥ 6ኛ ደረጃ ላይ ይገኛል።
I thought that I'd been hurt before but no one's ever left me quite this sore. Your words cut deeper than a knife. Now I need someone to breathe me back to life. Got a feeling that I'm going under, but I know that I'll make it out alive if I quit calling you my lover and move on. You watch me bleed until I can't breathe. Drawn to a flame. Oh, you lured me in. I couldn't sense the pain. Your bitter heart cold to the touch. Now I'm gonna reap what I sow. I'm left seeing red on my own. Got a feeling that I'm going under, but I know that get out of love. If I quit calling you my lover and move on, you watch me bleed until I can't breathe.
ጀስቲን ቢበር የዚህን ሳምንት የቢልቦርድ ሰንጠረዥ በሰፊው ይዞታል። ላቭ ዩርሰልፍ በሚለው ዜማው 7ኛ ደረጃ ላይ ይገኛል። የተከበራችሁና የተወደዳችሁ አድማጮች፣ አቀናባሪ ኢብራሂም ኃይሉ የተመደበልኝ የአየር ሰዓት መጠናቀቁን እየጠቆመች ነውና ለዛሬ ዝግጅቴን በዚሁ ላብቃ። በዚህ ሳምንት የ10ኛ ደረጃ ላይ የሚገኘው ዜማ የወጣቷ ድምጻዊና የፊልም ተዋናይት ሴሌና ጎሜዝ ሴም Old Love የተሰኘ ዜማ ሲሆን እኔ ግን የቆምኩት 90ኛው ላይ በመሆኑ Megan Trainor በJohn Legend ታጅባ ያቀነቀነችውን Like I'm Gonna Lose You የተሰኘውን ዜማ ጋብዤ ልሰናበታችሁ ደህና ደሩ
Myself dreaming in silver and gold, like a scene from a movie that every broken heart knows. We were walking on moonlight and you pulled me close, split second and you disappeared, and then I was all alone. I woke up in tears with you by my side, breath of relief.
አድማጮች ስርጭታችንን ልናገባደድ ነው። የማጠቃለያ ወሬዎቹን ባጫጭሩ፣ በአንዳንድ የኦሮሚያ ከተሞች ለዛሬ የጠራቸው ሰላማዊ ሰልፎች በመንግስት የኃይል እርምጃ ታገዱብኝ ሲል የኦሮሞ ፌዴራሊስት ኮንግሬስ አስታወቀ። የጸጥታ ኃይሎች አንዳንድ የሰልፉ አስተባባሪዎችን ማሰራቸውንም ፓርቲው ጨምሮ ገልጧል። በሌላ ዜና በአዲስ አበባና የኦሮሚያ ልዩ ዞን ከተሞች የተቀናጀ ማስተር ፕላን ላይ ጥያቄ እየተነሱ ባሉበት ሁኔታ እቅዱን ተግባራዊ ወደሚያደርጉ ስራዎች እንደማይገቡ የክልሉ ፕሬዚዳንት አስታወቁ። በብሩንዲ በዛሬው ዕለት 8 የጸጥታ ሰራተኞችን ጨምሮ 87 ሰዎች በሶስት ወታደራዊ ካምፖች በደረሱ የተቀነባበሩ ጥቃቶች መገደላቸውን የአገሪቱ ጦር ሰራዊት ቃል አቀባይ አስታወቀ። የዓለማችንን ከባቢ የአየር ግለት ለመቀነስ የታለመ ከባድ እቅድ ይዞ ፓሪስ ላይ ላለፉት ሁለት ሳምንታት የከተመው ዓለም አቀፉ ጉባኤ በእጅጉ ሲጠበቅ የሰነበተውን የስምምነት ረቂቅ ይፋ አደረገ። ከፍተኛ ድርድር የተካሄደበትና ዛሬ ማልዳ ላይ ይፋ የተደረገው የስምምነት ረቂቅ የሚጸድቀው ከ190 በላይ የዓለም አገሮች ተወካዮች ይሁንታቸውን ሲሰጡት መሆኑ ይታወቃል። የየመን ባለስልጣናትና የአገሪቱ ሺያ ሁቲ አማጽያም በተባበሩት መንግስታት አደራዳሪነት በጄኔቫ የሚካሄደው የሰላም ድርድር ከመጀመሩ አንድ ቀን ቀደም ብሎ ለአንድ ሳምንት የሚዘልቅ የተኩስ አቁም ስምምነት መድረሳቸውን አስታወቁ። የማጠቃለያ ወሬዎቹ እነኚህ ነበሩ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ ምሽት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች፣ ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን ብርሃን ኃይሉና በሌሎችም ባልደረቦቼ ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና እደሩ።
This program has come to you from the Voice of America, Washington.